ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 1 2016 ዓ.ም ዝግጅታችን አሁን ጀመረ። በርካታ የአገር ውስጥና የውጭ ዘገባዎችን ይዘን መጥተናል። ጤና ይስጥልን፣ እንደማመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። እንግዱ ወልዴ ለዓለም ዜናው እዚህ በስቱዲዮ አብሮን ይገኛል። ከኔ ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ደግሞ ቆንጅት ታዬ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜናው ወደ እንግዱ መራችኋለሁ።
በድጋሚ እንደምን አመሻችሁ። አንድ የተመድ ሄሊኮፕተር አልሻባብ በሚቆጣጠረው አካባቢ በድንገት እንዳረፈ መነገሩ፣ የየመን ሁቲ አማጽያን በቀይ ባህር ላይ ከፍተኛ የተባለ ጥቃት መፈጸማቸው፣ በጋዛ በየቀኑ ሕይወታቸውን የሚያጡት ሲቪሎች ቁጥር እጅግ ከፍተኛ ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር መናገራቸው፣ እንዲሁም በኢኳዶር ታጣቂዎች አንድ የቴሌቪዥን ጣቢያ ለጥቂት ሰዓታት አገቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። አንድ የተባበሩት መንግስታት ድርጅት ሄሊኮፕተር አልሻባብ በሚቆጣጠረው ክልል ውስጥ ዛሬ በድንገት ማረፉን በርካታ የሶማሊያ ባለሥልጣናት ለቪኦኤ የሶማሊኛ ቋንቋ አገልግሎት አስታውቀዋል። በሄሊኮፕተር ውስጥ ያሉ ሰዎች ቁጥር በትክክል ባይታወቅም የአልሻባብ ታጣቂዎች በቁጥጥር ስር አውሏቸዋል ብለው እንደሚያምኑ ባለሥልጣናቱ አስታውቀዋል። ሄሊኮፕተሯ ሄርሸበሌ ግዛት ከምትገኘው የበለደወይን ከተማ ጋልሙዱግ ግዛት ወደምትገኘው ዊስል ከተማ ለአጣዳፊ ሕክምና ጉዳይ አቅንታ እንደነበር ታውቋል። እክል ገጥሟት እንደነበርና አብራሪው ሊከተል የሚችለውን አደጋ ለማስቀረት ሲል ለማሳረፍ ወስነዋል መባሉን እንደሰሙ በጋልሙዱግ የሚገኙ ፋራ ድሪዬ ዋርሳሜ የተባሉ ባለሥልጣን ለቪኦኤው ሃሩን ማሩፍ ተናግረዋል። ስማቸውን እንዳይጠቀስ የፈለጉ አንድ ሌላ የሶማሊያ መንግሥት ባለሥልጣንም ሄሊኮፕተሩ ቴክኒካዊ እክል እንደገጠመው ተናግረዋል። ሄሊኮፕተሩ ቴክኒካዊ እክል ይግጠመው ወይስ በአልሻባብ ተመትቶ ይረፍ ግልጽ አልሆነም። በውስጡ የነበሩ የሰዎች ብዛትንም በተመለከተ ዋርሳሜ 6 ይሆናሉ ሲሉ፣ አንድ ሌላ ባለሥልጣን ደግሞ 9 ይሆናሉ ብለዋል። የአልሻባብ ታጣቂዎች ሰዎቹን አግተው ሄሊኮፕተሯን እንዳቃጠሉ በአካባቢው ያሉ ነዋሪዎች እንደነገሯቸው ዋርሳሜ ጨምረው ገልጸዋል። በሶማሊያ የሚገኙ የተመድ ሄሊኮፕተሮች በዛች አገር ለሚገኘው የአፍሪካ ሕብረት የሰላም ልዑክ ለተመድ ቢሮና ለሶማሊያ መንግሥት አገልግሎት እንደሚሰጡም ታውቋል። የየመን የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ከፍተኛ የተባለ የድሮንና የሚሳይል ጥቃት መፈጸማቸውን ባለሥልጣናት ዛሬ ረቡዕ አስታውቀዋል። በምላሹ የአሜሪካና የእንግሊዝ የባህር ኃይሎች የሁቲን ተወንጫፊዎች መጥተው ጥለዋል ተብሏል። አማጽያኑ ጥቃታቸውን የሚሰነዝሩት እስራኤል በጋዛ የምታካሄደውን ጦርነት እንድታቆም ለማስገደድ እንደሆነ አስታውቀዋል። ጥቃቶቹ ከእስራኤል ጋር ግንኙነት በሌላቸው መርከቦች ላይም የሚፈጸሙ ሲሆን እስያንና መካከለኛው ምስራቅን ከአውሮፓ ጋር የሚያገናኘውን የንግድ መተላለፊያ ማወኩ ተነግሯል። ለአማጽያኑ ጥቃቶች ምላሽ አሜሪካ በየመን ላይ ጥቃቷን የምትሰነዝር ከሆነ በአገሪቱ ያዝ ለቀቅ የሚያደርገውን የተኩስ አቁም ሊያስተጓጉል ይችላል የሚል ስጋት ፈጥሯል። በኢራን ይደገፋሉ የሚባሉት የሁቲ አማጽያን አዲስ ጥቃት የመጣው የተመድ የጸጥታ ምክር ቤት ዛሬ ረፋዱ ላይ አማጽያኑ በቀይ ባህር ላይ በተከታታይ የፈጸሙትን ጥቃት የሚያወግዝ እና እንዲያቆሙም የሚጠይቅ የውሳኔ ሐሳብ ላይ ድምፅ ይሰጣል ተብሎ በሚጠበቅበት ወቅት ነው። በአካባቢው የሚመላለሱ መርከቦች በሚሳይል እየተተኮሰባቸው፣ ድሮንም ከሰማይ እያንዣበባቸው፣ እንዲሁም በትናንሽ ጀልባዎች ክትትል እየተደረገባቸው መሆኑን አስታውቀዋል። በአካባቢው ካለች የአሜሪካ አውሮፕላን ጫን መርከብ ላይ የተነሱ ተዋጊ ጄቶች 18 ድሮኖችን፣ 2 ክሩዝ ሚሳይሎችን እንዲሁም ጸረ መርከብ ሚሳይሎችን መጥተው መጣላቸው ተነግረዋል። በጋዛ በየቀኑ ሕይወታቸውን የሚያጡት ሲቪሎች ቁጥር እጅግ ከፍተኛ መሆኑን የዩናይትድ ስቴትስ ታምናለች ሲሉ የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን ትናንት ቴል አቪቭ ላይ ተናግረዋል። ሆኖም ግን እስራኤል የዘር ማጥፋት በመፈጸም ላይ ነች በሚል በደቡብ አፍሪካ የሚቀርበው ክስ ተገቢ እንዳልሆነ ብሊንከን አስታውቀዋል። ብሊንከን አስተያየታቸውን የሰጡት ከእስራኤል ባለሥልጣናት ጋር ከተነጋገሩ በኋላ ቴልአቪቭ ላይ በሰጡት ጋዜጣዊ መግለጫ ነው። ፍልስጤማውያን ሁኔታው ሲፈቅድ ወደ መኖሪያቸው መመለስ እንዳለባቸው የተናገሩት ብሊንከን የተባበሩት መንግስታት ድርጅት ጋዛ ውስጥ ያለውን ሁኔታ እንዲገመግም እቅድ እንዳለም አመልክተዋል። ጠላት በሲቪሎች መሃል በትምህርት ቤቶችና በሆስፒታሎች በሚደበቅበት ሁኔታ ውስጥ የሲቪሎችን ሕይወት ከአደጋ መጠበቅ አስቸጋሪ ቢሆንም በጋዛ በተለይም በሕፃናት ላይ የሚደርሰው ሞት እጅግ ከፍተኛ ነው ሲሉ ተደምጠዋል ብሊንከን። እስራኤል በዓለም አቀፍ የወንጀል ችሎት የዘር ማጥፋት ፈጽማለች የሚል ክስ መቅረቡ ዓለም ግጭቱን ለማስቆም የሚያደርገውን ጥረት ያደናቅፋል ያሉት ብሊንከን ሐማስ፣ ሄዝቦላ እና ሁቲ እንዲሁም በኢራን የሚገኙ ደጋፊዎቻቸው እስራኤልን ለማጥፋትና በአይሁዶች ላይ ጭፍጨፋ እንዲካሄድ ጥሪ ማድረጋቸውን ስናይ ክሱን ስላቅ ያደርገዋል ሲሉ አክለዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታጎን የሚኒስትሩ ሎይድ ኦስቲን ከቀናት በፊት በምስጢር ያደረጉትን የሆስፒታል ሕክምና ክትትል በተመለከተ ዝርዝር መረጃ ይፋ በማድረግ ላይ ነው። ኦስቲን በታህሳስ ወር አጋማሽ የፕሮስቴት እጢ ቀዶ ሕክምና ተደርጎላቸው የነበረው በዋልተር ሪድ ብሔራዊ ጦር ኃይሎች ሆስፒታል የሕክምና ማዕከል እንደነበር ባለሥልጣናት ይፋ አድርገዋል። አያይዘውም የቀደመ ሕክምናቸውን ተከትሎ ለገጠማቸው የተወሳሰበ የጤና እክል በአውሮፓውያኑ አዲስ ዓመት መጀመሪያ ጥር አንድ ቀን ለአስቸኳይ ሕክምና ወደ ጽኑ ሕሙማን መርጃ ክፍል ውስጥ መወሰዳቸውን ተመልክተዋል። የአሜሪካ ድምፅ የፔንታጎን ዘጋቢ ካርላ ባብ ያደረሰችንን አጭር ዘገባ አሉላ ከበደ እንደሚቀጥለው ያቀርበዋል።
የመከላከያ ሚኒስትር ሎይድ ኦስቲን የፕሮስቴት እጢ ቀዶ ሕክምናቸውን ተከትሎ በገጠማቸው የጤና ሁከት ሳቢያ በአዲሱ ዓመት የመጀመሪያ ቀን ነው ወደ ዋልተር ሪድ ብሔራዊ ወታደራዊ ሕክምና ማዕከል በአስቸኳይ ተወሰዱት። ገጥሟቸው የነበረው የጤና መታወክ በሕክምና መረዳቱንና አሁን ጥሩ መሻሻል እያሳዩ መሆናቸውን ሙሉ በሙሉም ይድናሉ ብለው እንደሚያምኑ የመከላከያ ሚኒስቴር የፕሬስ ኃላፊ ሜጀር ጀነራል ፓት ራይደር ተናግረዋል። ኦስቲን እስከ ትናንት ማክሰኞ ድረስ ስለ ፕሮስቴት እጢ ህመማቸው ለፕሬዝዳንቱ እንዳልነገሯቸው የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ አመልክተዋል። ይህም የቀዶ ሕክምናውን ካደረጉበት የህዳር ወር መገባደጃ ሲቆጠር ከበርካታ ሳምንታት ለአስቸኳይ ሕክምና ወደ ሆስፒታል ከተወሰዱ ደግሞ ከስምንት ቀናት በኋላ መሆኑ ነው።
Nobody at the White House knew that
የመከላከያ ሚኒስትር ኦስቲን የፕሮስቴት እጢ ህመም ገጥሟቸው እንደነበረ እስከ ዛሬ ጠዋት ድረስ ከዋይት ሀውስ ማንም አያውቅም ነበረ።
ኦስቲን ስለገጠማቸው የጤና መታወክ ሳይናገሩ ነው እንደ አውሮፓውያን የቀን አቆጣጠር ከጥር 2024 አንስቶ የሥራ ኃላፊነታቸውን ወደ ምክትላቸው ያስተላለፉት። ይሁንና ፔንታገን እንዲህ ያለው ሁኔታ በተለያዩ ምክንያቶች ሊከሰት የሚችል መሆኑን ያብራራል። የኦስቲን የሥራ አጋሮች ታዲያ ለባይደንም ሆነ ለምክትል የመከላከያ ሚኒስትሯ ካትሊን ሂግስ ስለ ሁኔታው በጊዜው ሳያሳውቁ ቀርተዋል። ፔንታገን ኦስቲን ለሕክምና ለሶስት ቀናት ከሆስፒታል መቆየታቸውንም ለሕዝብ ይፋ አላደረገም።
We recognize that we have to do a better job in terms of the timeliness.
በጊዜ ከማሳወቅ ኃላፊነታችንና ከግልጽነት አንጻር በተለይም የመከላከያ ሚኒስትሩን የጤና ሁኔታ የሚመለከት ጉዳይ ሲሆን የተሻለ ሥራ መስራት እንዳለብን እንገነዘባለን። እናም ደግሞ ይህንን መሰል ድርጊት ላንፈጽምና ያንን ለማረጋገጥ ቁርጠኞች ነን። ለወደፊቱ የተሻለ ሥራ እንሰራለን።
አንዳንድ የሪፐብሊካን ምክር ቤት አባላት ታዲያ ኦስቲን ሥራቸውን እንዲለቁ የሚል ጥያቄዎች እያቀረቡ ቢሆንም ራይደር ግን ኦስቲን ስራቸውን የመልቀቅ ሐሳብ እንደሌላቸው ተናግረዋል። ፕሬዚዳንቱ በኦስቲን ላይ ሙሉ እምነት እንዳላቸው የጠቀሰው የዋይት ሀውስ መግለጫ ከኦስቲን ጎን እንደሚቆምም አረጋግጧል።
የናይጄሪያ ባለሥልጣናት 2.5 ሜትሪክ ቶን የሚመዝንና 11 ሚሊዮን ዶላር የሚያወጣ የዝሆን ጥርስ በመዲናዋ አቡጃ እንዲሰባበር አድርገዋል። ሕገ ወጥ የዱር እንስሳት አደንን ለመከላከል ያለመ እርምጃ ነው ተብሏል። ከሕገ ወጥ አዳኞች ላይ የተሰበሰበውና ለዓመታት የተከማቸው የዝሆን ጥርስ ከተፈጨ በኋላ አስተማሪ የሚሆን ሐውልት እንደሚሰራበት የአካባቢው ጥበቃ ሚኒስትሩ አስታውቀዋል። ባለፈው ጥቅምት 4 ሜትሪክ ቶን የሚመዝንና 1.4 ሚሊዮን ዶላር የሚያወጣ የዝሆን ጥርስ በተመሳሳይ መንገድ እንዲፈጭ ተደርጓል። በሕገ ወጥ አደን ምክንያት በናይጄሪያ የሚገኙ ዝሆኖች ብዛት ባለፉት 30 ዓመታት ውስጥ ከ1500 ወደ 400 ዝቅ ማለቱ ተነግሯል። ሕግ አስከባሪዎች እንደሚሉት በሕገ ወጥ መንገድ የዱር እንስሳት ውጤቶችን ወደ እስያ የሚልኩ ወሮበሎች ናይጄሪያን እንደ ዋና ምንጭ ይጠቀማሉ። በመጨረሻም በኢኳዶር ታጣቂዎች ትናንት ማክሰኞ በቀጥታ ስርጭት ላይ በነበረ አንድ ቴሌቪዥን ጣቢያ በመግባትና ተኩስ በመክፈት በጋዜጠኞቹ ላይ ዛቻ ሲሰነዝሩና ሲያንገላቱ ውለዋል። ቲሲ ቴሌቪዥን ኔትወርክ በተባለው ጣቢያ ላይ የደረሰው ጥቃት ለ15 ደቂቃ ያህል በቀጥታ ስርጭት ሲታይ ነበር። በክስተቱ የሰው ሕይወት ባይጠፋም ቢያንስ አንድ ሰው ላይ ግን ጉዳት መድረሱ ተነግሯል። የቴሌቪዥን ጣቢያውን ያገቱትን 13 የሚሆኑ ታጣቂዎችን ፖሊስ በቁጥጥር ስር እንደዋላቸው ታውቋል። ጥቃቱ የመጣው የአገሪቱ ፕሬዚደንት ዳንኤል ኖቦአ አንድ የወሮበሎች መሪ አንድ እስር ቤትን ሰብሮ በመግባት 7 የፖሊስ አባላትን አግቶ መውሰዱን ተከትሎ የ60 ቀናት የአስቸኳይ ጊዜ አዋጅ ባወጡ ማግስት ነው። አዶልፎ ማሲያስ የተባለ የወሮበሎች መሪም ከእስር አምልጧል። በአደንዛዥ እጽ አዘዋዋሪዎች መሪነት ተጠርጥሮ በፖሊስ ቁጥጥር ስር የነበረ ፋብሪሲዮ ኮሎን የተባለ ግለሰብም እንዲሁ ማምለጡ ታውቋል። ፕሬዚደንቱ በአዋጃቸው 20 የሚሆኑ የአደንዛዥ እጽ አዘዋዋሪ ቡድኖችን በሽብርተኛ ድርጅትነት ፈርጀዋል። በሁከት የምትታመሰው ኤኳዶር በደቡብና በሰሜን አሜሪካ መካከል ዋና የኮካይን መተላለፊያ መስመር እንደሆነች ይነገራል። ክብራትና ክብራን ለምሽቱ ያዘጋጀነው ዜና በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ ደረጀ ደስታ አመራቸዋሉ።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ጥር 1/2016 ዝግጅታችንን ነው። ፕሮግራሙን በመብራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ በቀጥታ ትቆጣጠርልናለች። ዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየሁ ገበያው ናት። የምሽቱ ዋና አዘጋጅ ቆንጅት ታየ ናት። አሁን ወደ ምሽቱ ርዕሳችን እንለፍ። የኢትዮጵያ የባህር ኃይል በርበራ ላይ ሊመሰረት ለታለመው የጦር መደብ የሚሆን በቂ ዝግጅት ማድረጉን አስታውቋል። ኃይሉ ስላለበት ወቅታዊ ቁመናና ስለሚያከናውናቸው ተግባራት አዛዦቹ ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዛሬ ሪፖርት አቅርበዋል። በሌላ በኩል የኢትዮጵያ ሶማሌላንድ የፈረሙት የመግባቢያ ሰነድ ጉዳይ የሳበው ትኩረትና አነጋጋሪነት እንደቀጠለ ነው። ኬኔዲ አባተ ዝርዝር አለው።
የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አዲስ አበባ የሚገኘውን የኢትዮጵያ ባህር ኃይል ዋና መስሪያ ቤት ከጎበኘ በኋላ በባህር ኃይል ወቅታዊ አቋም ዙሪያ ከአመራሩና ከአዛዦቹ ጋር ተወያይቷል። ለመገናኛ ብዙሃን ዝግ በነበረው ስብሰባ ላይ ኮሚቴው የኃይሉን ሪፖርት ማዳመጡ ተነግሯል። ከሪፖርቱና ከውይይቱ በኋላ የኢትዮጵያ ባህር ኃይል ምክትል አዛዥ ሪር አድሚራል ናስር አባዲ ጋር ለጋዜጠኞች ማብራሪያ በሰጡበት ወቅት ከሶማሊላንድ ጋር የተደረሰውን ስምምነት አድንቀዋል።
ፖለቲካ አመራር አሁን በሀገር ደረጃ ከሶማሌላንድ ጋር ስምምነት ተፈጥሯል። ስምምነቱ ለኢትዮጵያ ሕዝብ በጣም አስፈላጊ ነው። አስፈላጊነቱ ደግሞ መጨረሻ ላይ ዞሮ መርቆ በባህር ኃይል ላይ ነው። ባህር ኃይልም ይህን ሰምቶት ወደፊትም አንድ ሁለት ብሎ የተነባቸው ቦታዎች ናቸውና ለዚህ ጥሩ ነገሮች ይሰራሉ።
የቀድሞው የኢትዮጵያ ባህር ኃይል ኤርትራ በ1983 ዓ.ም ሉዓላዊ ሀገር ስትሆን መፍረሱ ይታወቃል። ላለፉት 33 ዓመታት ኢትዮጵያ የባህር በር ባይኖራትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከዘለቁ ወዲህ የባህር ኃይሏን መልሳ ወደ ማቋቋም ገብታለች። ከ2010 ዓ.ም ጀምሮ ዝግጅት ሲደረግ መቆየቱን የጠቆሙት ሪር አድሚራል ናስር አባዲጋ አሁን ግዳጅ ለመወጣት የሚያስችል አቅም ፈጥረናል ብለዋል።
እጅግ በጣም ጥሩ በሚል ደረጃ ላይ ደርሰን አለን። አሁን ለምሰጠን ግዳጅም ለመወጣት ለብዙ መርከብ ለውጊያ መርከብ የሚሆን የሰው ኃይል አቅም ላይ ደረጃ ደርሰናል። ስለዚህ ለዚህ ወደብ ተገኘ ሲባልም ዝም ብሎ አይደለም፣ ከዚያ በፊት ዝም ብሎ አይደለም የጠቀመ ነው። ልጆቻችንም በተለያዩ ሀገራት ለ3 ዓመት ለ4 ዓመት ሀገር ውስጥም ሲሰለጥኑ የቆዩ ናቸው። ከዛም ደግሞ ውጭ ሀገር ሄዶ ለስድስት ወር ለአራት ወር መርከብ ይዞ ባህር ላይ የነበሩ ልጆች ናቸው ያሉንና ለዚህ የተሻለ ደረጃ ላይ እንዳለን ነው። ወደፊት ለሚፈጠረውም ለሚመጣ ነገር ግዳጅ ለመወጣት ሙሉ አቅም አለን ብዬ መግለጽ ፈልጋለሁ።
የባህር ኃይሉን አጠቃላይ እንቅስቃሴና በተለይ ከወቅታዊ ሁኔታዎች ጋር በተገናኘ ያለውን ዝግጅት የተመለከተ ሪፖርት ማዳመጣቸውን የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማዲ ገልጸዋል።
ሀገራችንን ማሪታይም ስርዓትን ወይንም የባህር ኃይሉን ስርዓት እጅጉን ከፍተኛ ደረጃ ላይ ሊያበቃ የሚችል ስራዎች እንደሰሩ ነው ያየነው እና ይህ ደግሞ በውስጣችን እኛ በጣም እንድንረጋጋና ውስጣችን ኮንፊደንስ እንዲሰማን አድርጎናል። ባህር ኃይል ሲባል በህብረተሰቡ ያለው ግንዛቤ የላቀ አይደለም፣ ግን መተህ ስታይና እየተሰራ ያለውን ስራ በአካል ስታይ ስትሰማ እጅግ አመርቂ ስራ እንደተሰራው ሀገራችን ከሁሉም ተቋማት ጋር አብራ በጋራ እየሰራች ከዓለም አቀፍ ተቋማት ጋር በጋራ እየሰራ ነው ባህር ኃይሉ። ስልጠናዎችም ከውጭ የወሰዱ እዚህ መጥተው ልምድም ቴክኒካል ትብብርም ስላለ ተቋሙ እጅግ ከፍተኛ ደረጃ ላይ ነው ማለት እንችላለን። አሁን ካለው ከሶማሊላንድ ጋር ከተፈራረምነው ጋር በተያያዘም ቅድመ ዝግጅት ስራዎች እየተሰሩ ነው። ባህር ኃይላችን በስምምነቱ መሰረት ወደፊት በቀጣይ መንግስታችን በሚሰጠው አቅጣጫ መሰረትና በታቀደው መሰረት ለባህር ኃይሉ እዛ ጋር ሄዶ ባህር ኃይሉን የመሰረትና የራሱን የሚገባበትን የሀገር ተልእኮን ለማውጣት በቂ ዝግጅት አድርጓል ማለት እንችላለን።
ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ፍላጎት ከገለጹበት ጊዜ አንስቶ ጉዳዩ መነጋገሪያና የውጥረት ምንጭ ሆኖ ቀጥሏል። ጠቅላይ ሚኒስትሩ ህዳር 4 2016 ዓ.ም ለተወካዮች ምክር ቤት በሰጡት ማብራሪያ የባህር ኃይል ግንባታው ከባህር ጥያቄ ጋር የተገናኘ እንደሆነ ገልጸው ነበር።
ይህ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው። ያኔ ዩቱብ ያልነበረ ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም።
ጠቅላይ ሚኒስትሩ ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር የመግባቢያ ስምምነት ከተፈራረሙ በኋላ መንግስታቸው የኢትዮጵያን የባህር ጥያቄ በሰጥቶ መቀበል መርህ በዲፕሎማሲ መንገድ እንዳሳካ ቢገልጹም የአፍሪካ ቀንድ ላይ ግን ውዝግብና ንትርክ በርትቶ ሰንብቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላትም ገልጸዋል። የታሳሳይ ሁለቱ የመግባቢያ ሰነድ ኢትዮጵያ ከሶማሊላንድ በ50 ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ የሚያስችላት ሲሆን፣ ሶማሊላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ አገርነት እውቅናን እንድታገኝ በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ በቀጥታ የሚተላለፍላችሁን ዝግጅት ነው። የምሽቱ ትንታኔ አሁንም ይቀጥላል። በኢትዮጵያ የአስቸኳይ የምግብ እርዳታ ፈላጊዎች ቁጥር እያወዛገበ ነው። በኢትዮጵያ ወደ 4 ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው መንግስትና የተባበሩት መንግስታት ድርጅት ዛሬ ባወጡት በጋራ መግለጫ አስታውቀዋል። የትግራይና የአማራ ክልል ባለስልጣናት ግን መግለጫው በአገሪቱ ያለውን አጠቃላይ ስዕልና የችግሩን መጠን አያሳይም ብለዋል። አስቴር ምስጋናው ዝርዝር አላት።
የፌዴራል አደጋ ስጋት አመራር ኮሚሽን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ጋር በመሆን በሀገሪቱ ያለውን ወቅታዊ የሰብአዊ እርዳታ አቅርቦት ሁናቴ በተመለከተ የጋራ መግለጫ አውጥተዋል። መግለጫው በአፋር፣ አማራ፣ ትግራይ፣ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ ክልሎች በድርቅ የተጠቁ አካባቢዎች 4 ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው አስታውቋል። የተከሰተው ድርቅ የምግብ እጥረት ከማስከተሉም ባለፈ እንደ ወባ፣ ኩፍኝና ኮሌራ ያሉ በሽታዎች እንዲከሰቱ እያደረገ መሆኑንም ጠቁሟል። በቀንድ ከብቶች ላይም ጉዳት እየደረሰ መሆኑን ገልጿል። ይህም ሆኖ መንግስትና የረድኤት ድርጅቶች በአብዛኛው በድርቅ በተጎዱ አካባቢዎች ሰብአዊ እርዳታ ማዳረስ መቻላቸውን አስታውቀዋል። ከሶስት ዙር በላይ በተደረገ ድጋፍ የማዳረስ ጥረትም በመንግስት ቢያንስ ለ7.3 ሚሊዮን ዜጎች ሰብአዊ እርዳታ ማቅረብ መቻሉ ተገልጿል። በድርቅ የተጎዱት አንዳንድ ክልሎች ባለስልጣናት ግን በመግለጫው ይዘት ላይ ጥያቄ አንስተዋል። የትግራይ አደጋ ስጋት ኮሚሽን ኮሚሽነር ዶክተር ገብረዮት ገብረ እግዚአብሔር ለምሳሌ በትግራይ የአስቸኳይ ምግብ ድጋፍ የሚያስፈልጋቸው ተረጂ ቁጥር በሀገር አቀፍ ደረጃ ከተገለጸው በላይ ነው ብለዋል።
ጥናት የተደረገው በፌደራል ስራ አመራር ኮሚሽን አሁን ኮር አምባሳደር ሽፈራው ተክለማርያም በሚኖሩት ናሽናል ዲአርኤንሲ ዲዛስተር ማናጅመንት ኮሚሽን የምንለው ከግብርና ሚኒስቴርም ከትምህርት ሚኒስቴርም ከጤና ሚኒስቴርም ከሜትሮሎጂ ኤጀንሲና ከተለያዩ በጋራ ሆኖ የክልልም የፌደራልም ትግራይ ውስጥ ካሉት መንግስታዊ ያልሆኑ ድርጅቶች በተለይ ደግሞ የዩኤን ኤጀንሲ እና ናሽናል የተለያዩ ናሽናል ኤንጂኦ ወይ ደግሞ ኢንተርናሽናል ኤንጂኦ በሚባሉት በጋራ የተጠናው ጥናት ነው። 22 ወረዳዎች እና 27 ቀበሌዎች ተጠንተዋል። ይህንን ጥናት የተደረገው በዚህ በህዳር ወር ነው። የትግራይ አጠቃላይ በተፈጥሮም በሰው ሰራሽም ፈረንጆች ለ24 ፉት ጋር አጠቃላይ 4.5 ሚሊዮን ነው የሚፈልገው ነው። ዶኪመንቱም ሼር ማድረግ ይችላለሁ ማለት ነው፣ ላንቺም ማለት ነው። ፌደራል መንግስትም ዝም ብሎ ለሶስት ክልል እንደዚህ ነው ያለ ማለት ይችላል፣ አቅሙ አይቶ ከሆነ ማለት ነው። ጥናቱ ግን ለትግራይ በ4.5 ሚሊዮን አስቸኳይ ምግብ እርዳታ ነው ስራ መሰራት ያለበት። ፌደራል ደግሞ ይህንን መውሰድ አለበት ነው እኔ የምለው መልስ።
ከሁለት ወር ወዲህ በትግራይ ክልል በ22 ወረዳዎችና በ27 ቀበሌዎች የተጠናው ጥናት ከ860 በላይ ሰዎች በረሃብ እንደሞቱ እንደሚያሳይም ዶክተር ገብረ ህይወት ጠቅሰዋል። በሺዎች የሚቆጠሩ የቤት እንስሳት መሞታቸውንም አመልክተዋል። በአማራ ክልል በዋግምራና በሰሜን ጎንደር ዞኖች በተከሰተው ድርቅ ምክንያት ሰዎችና የቤት እንስሳት በረሃብ ምክንያት መሞታቸውን የአካባቢው አስተዳደር አስታውቀዋል። በዞኑ በሚገኙ ጠለምት፣ በየዳና ጃናሞራ ወረዳዎች ጥናት ማካሄዱን የገለጸው የደባርቅ ዩኒቨርሲቲ በረሃብ ምክንያት 36 ሰዎች መሞታቸውን ጠቅሶ ነበር። በዋግምራ ብሔረሰብ አስተዳደር ዞንም በረሃብ ምክንያት 6 ሰዎች መሞታቸውንና ከ10 ሺህ በላይ የቤት እንስሳት መሞታቸውን የአካባቢው ባለስልጣናት ከዚህ ቀደም ተናግረዋል። የፌዴራል አደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በቅርቡ ለሀገር ውስጥ ሚዲያዎች በሰጡት መግለጫ ግን ከረሃብ ጋር በተያያዘ የሞቱ ሰዎች ስለመኖራቸው ማረጋገጫ የለም ብለዋል። በድርቅ ምክንያት ከአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ ከሚገኘው ከደጃች ቀበሌ ተሰደው አደርቀይ በተባለ ከተማ እንዳሉ የነገሩን አርሶ አደር ደጀኔ ወረደ ድርቁ ባስከተለው ረሃብ አጎታቸውን በሞት ማጣታቸውንና አንድ በሬያቸውም እንደሞተባቸው ተናግረዋል። አሁን በስደት በመጡበት ከተማን በከፋ ችግር ውስጥ እንዳሉ ዛሬ ለአሜሪካ ድምጽ አስረድተዋል።
ምንም የለም እርዳታ የሚባል ነገርም የለም። በቃ ስንቸገር አገሩም ድርቅ ነው። ምንም ዝና የሚባል ዝና አልዘነ ተሰደን ነው የመጣ ነው። ህጻኑማ ማአት ነው ያለ ማአት ነው ማአት አባውራው ምልሽ ነው 800 አባውራ ነው በአባውራ እንጂ በሱ ውስጥ ስንት ህጻናት ስንት ነፍሰጥሩ ራሱ የወለደ ሁላለ በሀጅ በረሃመት።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል በሀገር አቀፍ ደረጃ የተጠቀሰው የድርቅ ተጎጂዎች ቁጥር የችግሩን ስፋት አያሳይም ብለዋል።
እንደ አማራ ክልል አጠቃላይ ተረጃ ያለን ወደ 2.4 ሚሊዮን ነው እና በአጋጣሚ ዛሬ ያስቀመጡት በጣም ጥቅል ነው። ከችግሩ ስፋት አኳያ ይሄ ነው ብሎ ለመናገር ትንሽ የሚያስቸግር ነው የሚሆነው ማለት ነው። እና ችግሩ በጣም ሰፊ ችግር ነው ያለው። ተደራሽነት ገና ብዙ የሚቀረው ነው። ስለዚህ እኔ እንጃ የሁሉም ክልል ታስቦ እሚያንስ ይመስለኛል በራሱ 4 ሚሊዮን እና በደንብ አድርጎ ችግሩን ማየት በጣም ጠቃሚ ነው። እንደገና ረጅ ድርጅቶች አሁን መረባረብ አለባቸው ብዬ አስባለሁ። የኑሮ ውድነቱ ክልል ውስጥ የሚካሄደው ጦርነት እነዚህ ተደማምረው ችግሩን ከፋ ያለ አድርገውታል። ስለዚህ በዚህ ወቅት መተጋገዝ መተባበር በጣም ጠቃሚ ነው እና ከዚህ በላይ ቢታሰብ እላለሁ።
በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን ሰሃላ ሰየምት ወረዳ ቢላዛ በተባለ ቀበሌ በድርቁ ምክንያት የሚሞቱ የቤት እንስሳት ቁጥር እየጨመረ ነው ሲሉ ደግሞ ነዋሪዎችና የአካባቢው አስተዳደር ዛሬ ለአሜሪካ ድምጽ ተናግረዋል። የቢላዛ ቀበሌ ዋና አስተዳዳሪ አቶ ማለደ ብሬ በቀበሌው ባለፈው ሳምንት ብቻ ከመቶ በላይ እንስሳት መሞታቸውን ዛሬ ለአሜሪካ ድምጽ አረጋግጠዋል።
በራብ ነው የሞቱ እስካሁን የሞቱ ያው ላም 52 በሬ 43 ከ200 በላይ ፍየል ነው የሞተው በራብ። ግን ያ ሁሉ አሁንም እየሞተ ምንም ከዚህ በኋላ ተሳልን ጭራሽ ያው ማለቁን ብቻ ብቻ እስካሁን የነበረውን ሀብት ለማሳወቅ እንጂ።
የፌዴራል አደጋ ስጋት አመራር ኮሚሽን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ በዛሬው መግለጫቸው በድርቅ የተጎዱ አካባቢዎችን ተደራሽ ለማድረግ የተቀናጀ አስቸኳይ የሰብአዊ እርዳታ አቅርቦት አስፈላጊ መሆኑን ገልጸዋል። መንግስትና የረድኤት ድርጅቶች ሰብአዊ እርዳታ በማድረስ በኩል ያላቸውን ልምድና የተጠናከረ የባለሙያ ስብስብ ለዚሁ ተግባር ለመዋል ዝግጁ ናቸው ሲሉም አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
ቀጣዩ ዘገባችን የናይጄሪያ የግንባታ ስራ ተቋራጮች የቻይና ኩባንያዎች በግንባታ ላይ ያላቸውን የበላይነት ያማረሩ ነው ወደሚለው ይወስደናል። በናይጄሪያ የግንባታ ኢንዱስትሪ ውስጥ ቻይና ቀዳሚ ታዋናይ መሆኗን አቡጃ የሚገኘው የቻይና ኤምባሲ ያወጣው መረጃ ያመለክታል። ይሁንና የናይጄሪያ የግንባታ ስራዎች ተቋራጭ ሰራተኞችና መሐንዲሶች የቻይና ኩባንያዎች ከተላልቅ ፕሮጀክቶች ገፍተው ያሰጧቸው መሆኑን እየገለጹ ነው። ዘጋቢያችን አልሐሰን ባላ ከአቡጃ የላከውን ዘገባ ስምኝሽ ቆየ እንደሚከተለው ታቀርባለች።
የምንድስህና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል።
ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸው። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ ግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት።
የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓውያን አቆጣጠር ከመስከረም 2021 ጀምሮ ናይጄሪያ ከቻይና የተበደረችው ገንዘብ መጠን 4.1 ቢሊዮን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች መዋሉን የናይጄሪያ ዕዳ አስተዳደር ጽሕፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ ከቻይና የተገኘው ብድር መንግስት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ።
ቻይና ብድሩን ትሰጣለች። ነገር ግን የብድሩ ውሉ መመሪያና ተግባበር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሰረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍርሃቱ ምንድን ነው? ይህንን ዕዳ መክፈል ካልቻል ቀጥሎ የሚመጣው መንግስት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው።
የናይጄሪያ መሐንዲሶች ማህበር ፕሬዝዳንት ታሲዮ ሳአድ ጊዳሪ ውዲን የናይጄሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ።
መንግስት ሆን ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለ ንዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን።
የአሜሪካ ድምፅ ናይጄሪያ የሚገኘውን የቻይና ኤምባሲና የቻይና የግንባታ ኩባንያን ለማነጋገርና ምላሻቸውን ለማካተት ጥረት ቢያደርግም ለጥያቄዎቻችን ምላሽ አልሰጡም። በናይጄሪያ የቻይና አምባሳደር ቹዌ ጂያንቹዋን ባወጡት መግለጫ ግን ሀገራቸው በናይጄሪያ መሰረተ ልማት ግንባታ አስተዋጽኦ በማድረግ ቀዳሚ መሆኗን ተናግረዋል። እንደ ማህጋር ያሉ መሐንዲሶች ግን የቻይና የግንባታ ኩባንያዎች የበላይነት የናይጄሪያ ባለሙያዎችን ከሙያው ገፍቶ እያስወጣ መሆኑን ይገልጻሉ። በዘርፉ ተሰማርተው ይሰሩ የነበሩ አንዳንድ ተቋራጮች የተሻሉ ድሎችን ፍለጋ ወደ ሌሎች አካባቢዎች ሲሄዱ፣ ሌሎች ደግሞ ስራውን ትተው በሌላ የሙያ ዘርፍ እንደተሰማሩም ይናገራሉ።
አሁን ዋናው ፈተናችን በሀገር ውስጥ ላለው የራሳችን ወጣትና ታዳጊ ሕዝብ እድሎች፣ ስልጠናዎች ወይንም የማማከር ድጋፍ እየተሰጠ አለመሆኑ ነው።
ይህ እስከሚሆን ማጋሪ እንደሚለው እርሱና የስራ ባልደረቦቹ ትኩረታቸውን በመኖሪያ ቤት ግንባታ ላይ አድርገው ስራቸውን ይቀጥላሉ። በአልሐሰን ባላ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምንድስና
አሁን ደግሞ ወደ እስራኤልና ሐማስ ጦርነት እንሄዳለን። ጉዳዩ በዩናይትድ ስቴትስ እየፈጠረ ስላለው ፖለቲካዊ አንድምታ እንቃኛለን። ዋይት ሀውስ ጋዛ ውስጥ በእስራኤልና ሐማስ መካከል የሚካሄደው ጦርነት እንዲቆም በመጠየቅ እየጨመሩ የመጡ ጥሪዎችን ውድቅ ማድረጉን ቀጥሏል። ይህ ፕሬዚደንት ጆ ባይደን የተኩስ አቁም ጥሪ እንዲደረግ የሚጠይቁ አንዳንድ አሜሪካውያንን ለማስደሰት ጥረት እያደረጉ ባሉበት ወቅት የተደባለቁ መልእክቶችን እያስተላለፈ ነው። በዚህ ዙሪያ የዋይት ሀውስ ቢሮ ኃላፊ ፓትሲ ውዳክስዋራ ተከታዩን ዘግባለች፣ እንደሚከተለው ይቀርባል። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው የሟቾች ቁጥር ከ23,000 በላይ ደርሷል። የተኩስ አቁም ጥሪው እያየለ ቢመጣም ጦርነቱን የምትቃወመው ሐማስ ሲጠፋ ብቻ መሆኑን አጥብቃ የምትገልጸው እስራኤል ወታደራዊ ዘመቻዋን ቀጥላለች። የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ
We do continue to support humanitarian pauses, but not a general ceasefire right now.
በአሁኑ ሰዓት አጠቃላይ የተኩስ አቁምን ሳይሆን ለሰብአዊነት ሲባል የሚደረግ የተኩስ አቁም ፋታን መደገፋችን ቀጥላለን። ፕሬዚዳንቱ ከዚህ የተለወጠ ነገር ስለመኖሩ ምንም አይነት ፍንጭ አልሰጡም።
የብሔራዊ ደህንነት ምክር ቤት ቃል አቀባዩ ጆን ከርቢ ትናንት ማክሰኞ በሰጡት ጋዜጣዊ መግለጫ ለቪኦኤ የተናገሩትን የዩናይትድ ስቴትስ አቋም በድጋሚ አረጋግጠዋል። ፕሬዚደንት ጆ ባይደን ግን አንድ ቀን ቀደም ብሎ የተናገሩት ይህንን ነበር።
እኔ ማድረግ የሚችለውን ሁሉ በመጠቀም ከጋዛ እንዲቀነሱና ጉልህ በሆነ መልኩ እንዲወጡ ለማድረግ ከእስራኤል መንግስት ጋር እየሰራው ነው።
ከመጪው የህዳሩ ፕሬዝደንታዊ ምርጫ በፊት የአሜሪካን መራጮች ስለ ጉዳዩ ምን ያህል የተከፋፈሉ መሆኑን ያሳያል በተባለለት መልኩ ባይደን የተኩስ አቁም ጥሪ እንዲያደርጉ ከአዳራሽ ውስጥ በጩኸት ለቀረበላቸው የተቃዋሚዎች ጥያቄ ምላሽ ሰጥተዋል። በሃርቫርድ ዩኒቨርሲቲ የመካከለኛው ምስራቅ ጥናት ማዕከል የዓለም አቀፍ ጉዳዮች ፕሮፌሰር ሜላኒ ካሜት
The Biden administration and President Biden himself are in a very difficult
position. የባይደን አስተዳደርና ፕሬዝዳንት ባይደን ራሳቸው እዚህ ላይ በጣም አስቸጋሪ ሁኔታ ላይ ናቸው። ምክንያቱም አሁንም የእስራኤልና የዩናይትድ ስቴትስ ህብረትን የሚደግፍ ከአሜሪካ ከፍተኛ የሆነ የህዝብ ክፍል አለ። ይህ ክፍል እስራኤልን 100% ላለመደገፍ የሚደረገውን ጥረት ሁሉ የዚህ ህብረት ስጋት አድርጎ ይመለከተዋል።
በታህሳስ የወጣው በጋሉፕ የተሰበሰበው የህዝብ አስተያየት ድምጽ እንደሚያሳየው 38% የሚሆኑ አሜሪካውያን እስራኤል ትክክለኛውን የአሜሪካ ድጋፍ እንደምታገኝ ያምናሉ። 36% የሚሆኑት የምታገኘው በጣም ብዙ ነው ሲሉ፣ 24% የሚሆኑት በጣም ትንሽ ነው ብለው ያስባሉ። 26% ከሆኑት ሪፐብሊካኖች ጋር ሲነጻጸር ዩናይትድ ስቴትስ ለእስራኤል በጣም ብዙ ድጋፍ ትሰጣለች የሚሉት 40% ዲሞክራቶችና ገለልተኛ አቋም ያላቸው መሆኑ ተመልክቷል። ያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የምግብ ሸቀጦች ጭማሪ ጉዳይና ሸማቾችን የተመለከተ ይሆናል። የምግብና ምግብ ነክ ምርቶች የዋጋ ጭማሪ ህይወታቸውን እየፈተነው እንደሚገኝ ሸማቾች ተናገሩ። የአንዳንድ ምርቶች ዋጋ በአንድ ዓመት ውስጥ እስከ ጥፍ እንደጨመረ ሸማቾችና ቸርቻሪዎች ይናገራሉ። በኢትዮጵያ የምግብ እህል ምርታማነት ከፈረንጆቹ 2014 ማለትም ከዛሬ 10 ዓመት ወዲህ ጀምሮ እየቀነሰ ነው የሚሉት የምጣኔ ሀብት ባለሙያዎች፣ የሰላም እጦትና የእንቅስቃሴ ገደቦች መብዛትም ለዋጋ ንረቱ የበኩላቸውን አስተዋጽኦ አበርክተዋል ብለዋል። በመፍትሄነት በአገሪቱ ሰላም ማስፈንና የማክሮ ኢኮኖሚ ወይም የአጠቃላይ አገራዊ ምጣኔ ሀብት ማሻሻያ እርምጃዎች መውሰድ በምክረ ሐሳብነት ቀርበዋል። አሁን ባለው ሁኔታ ከቀጠለ ግን መጪው ዓመት የከፋ ሊሆን እንደሚችል ነው ባለሙያዎቹ የሚያስጠነቅቁት። አዲስ ቸኮል ተጨማሪ አለው።
ድሬዳዋ ዋነኛ የአትክልት ውጤቶችና የልመሸጫ ቦኖ ቀፊራ ገበያ ያነጋገርናቸው ቸርቻርዱ ነጋዴዎች የአትክልት ውጤቶች መሸጫ ዋጋ አምና ከነበረበት እስከ ጥፍ እንደጨመረ ነው የሚናገሩት።
ተቀደም ዘገዬ
ገዢ በደባለ
ገዢ የለም አንድ በቃ መጥየ እቃ በጣም ውድ ስለሆነ ጥለውት እየጠየቁ አብዛኛውን እየሄዱ ነው።
ዋጋስ እስኪ ምን ይመስላል? ቲማቲም፣ ሽንኩርት፣ ድንች ያምናና የዘንድሮ ነው ዋጋ እስኪ ያነጻጽርሽ ነገር
አውጣለሁ። አሁን ውድ ነው እቃ።
እስኪ ያምናውን ንገሪ። ሽንኩርት ስንት ገጡ ነበር?
አምና 250 150 ነበር።
እሺ አሁን
በጣም ውድ ነው።
ስንት ነው
አሁን? 600 ነው
ሽንኩርት።
አዎ
ቲማቲም አምና ስንት ነበር? ዘንድሮ ስንት ነው?
150 ነበር፣ 200 ነበር፣ አሁን 350 400 ነው።
ድንች
150 ነው። በፊት 150 120
አሁን
200 250
ይሬፋድ።
አዎ
ቲማቲሙ ድሮ የምሸጠው 200 ብር፣ አሁን 350። ሽንኩርቱ አሁን 600፣ ድሮ ግን 300 ነው። ያለፈው አመት በዓል ማለት ነው። ድንች ደግሞ 150 ነበረ ድሮ፣ አሁን ግን 250 200 እንደተገኘው ነው ገበያ።
ገያለ ግን ከድሮና ከዘንድሮ በደንብ ገያለ
አሁን ሰዎች ብር የለውም። ድሮ ሁለት ሲገዙ ደግሞ አሁን አንዳንድ ይገዛሉ። ኢኮኖሚ ያሉ አንዱን ሲገዙ በወር ነው የሚጠቀሙት በብዛት። ለኔ ደንበኞች እንደዛ ነው የሚጠቀሙት።
የሚገዙት መጠን እየቀነሱ
ነው። በወር ነው የሚገዙት፣ በወር ነው የሚመጡት። ደሞዛቸው ሲወጣ ከደሞዝ ስለማይቻቻል።
በድሬዳዋ ቲማቲም፣ ሽንኩርት እና የመሳሰሉት አትክልት ውጤቶች የሚሸጡት በማስታጠቢያ ሲሆን አንድ ማስታጠቢያን በአማካይ 4 ኪሎ የሚይዝ ነው። የሚነገረው ዋጋም ይህንኑ ግምት ውስጥ ያስገባ ነው። የእህል ምርት ሽያጭ ላይ የተሰማሩ ነጋዴዎችም ምርቶቻቸውን የሚሸጡበት ዋጋ ላይ ከፍተኛ ጭማሪ እንዳለን የሚናገሩት።
ፈዲላ አብድላ እባላለሁ። እኔ ጥራጥሬ ነው የምሸጠው፣ በርበሬ ምናምን እህል ያህል ነው የምሸጠው።
እንዴት ነው ዋጋው?
ዋጋ ያው ዘንድሮ በጣም ኦቨር ሆኗል።
የአተር
ሽሮ አሁን 80 ብር ነው የነበረው፣ አምና እየሸጥ ነው የነበረው። አሁን ወደ 110 መግባቱን ነው ያው ጨምሮ። እሱንም ደግሞ የለም አቅርቦት የለም። አዎ የመጀመሪያ ያለን ነው እንጂ የለም። አሁን ያው ያለውን ጨምሮ ነው የገዛ። ሽምብራ 90 ብር ነው በፊት አምና፣ አሁን 55 ብር ነበር የሸጠን የነበረው፣ አሁን 90 ብር ነው።
በርበሬ ላይ አቅርቦትና የዋጋም ተዘዋውሯል።
በርበሬ ያው ዋጋ መጨመር እንጂ አቅርቦት አለ፣ ግን ዋጋ ጨመረ እንጂ አለ አቅርቦት። እህል ነው አሁን እህል ነው አቅርቦት የሌለው።
በአሁኑ ሰዓት ከአንድ አመት በፊት 12 ብር ሲሸጥ የነበረው ደረቅ እንጀራ አሁን 25 ብር እየተሸጠ እንደሚገኝ ሸማቾች ይናገራሉ። በምግብ ውጤቶች ላይ የሚታየው ከፍተኛ ጭማሪ ለከተሜው በተለይም ለደሞዝተኛው ፈታኝ እንደሆነ ነው ሸማቾች የሚናገሩት። አቶ መርሻ በላይ የተባሉ የድሬዳዋ ከተማ ነዋሪን አስተያየት ጠይቀናቸው ነበር።
የእህል ዋጋ ካምናው ስትመለከት ከፍተኛ ጭማሪ አሳይቷል። ይሄ ደግሞ በተለይ በደሞዝ የሚተዳደርና ተከፋይ የሆነው ማህበረሰብ ተጎጂ ነው። ምክንያቱም ቸርችሮ ሚሽጥ በሆቴል ሚሽጥ የሻጩ ክፍል ከገዛበት ያው የሚያተርፈውን ጨምሮ ነው። ግን ይሄኛው በተለይ በደሞዝ የሚተዳደረው ማህበረሰብ ግን ከፍተኛ የኑሮ ጫናና ጉድለት ይታይበታል ብዬ ገምታለሁ። ያው በሁላችንም ያለው ስለሆነ እኔም ተከፋይ ነኝ። ለምሳሌ ስንዴ አምና 600 ወይም ደግሞ 60 ብር የነበረው በኪሎ አሁን ወደ 80 ብር ገብቷል። ወደ 85 ብር የገባበትም አካባቢ አለ። ሌላ ጤፍ በኪሎ 18 የነበረው አሁን ወደ 23 እና ወደ 24 ገብቷል። ከቦታ ቦታ ቢለያይም ያው የተለያየ ጤፍ ደረጃ አለው። ግን አንደኛ ብለህ ስትሄድ እስከ 24 ይሸጣል። እንጀራውንም ስታየው እስከ 25 ብር ደርሷል።
በጉዳዩ ላይ የአሜሪካ ድምፅ ዘጋቢዎች ከሌሎችም የሀገሪቱ ከተሞች ያነጋገሯቸው ሸማቾች ስሜት ተመሳሳይ ነው። በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ዋነኛ አጥኚ የሆኑት ዶክተር አረጋ ሹመቴ የመንግስታዊን የማዕከላዊ ስታቲስቲክ ባለስልጣን ጥናት በማጣቀስ እንደሚያስረዱት የምግብ ነክ ውጤቶች ዋጋ ንረት ከሌሎች የበለጠ ነው።
ለምሳሌ የ2015 አመቱን መጨረሻ እንኳን ስናየው 32 አካባቢ ነው ምግብ ነኩ። ምግብ ነክ ያልሆነው ወረድ ይላል። አጠቃላይ 28% ነበር።
የችግሩ መንስኤ እንደ ሀገር ከአስር አመት ወዲህ ያጋጠመው የምርታማነት መቀነስ አንዱ ተጠቃሽ ምክንያት እንደሆነ ዶክተር አረጋ ይናገራሉ።
አገሪቱ እንደሚታወቀው ለረጅም ጊዜ ተፈጥሯዊ የሆነ የአቅርቦትና ፍላጎት ክፍተት አለባት። ተፈጥሯዊ ማለት ናቹራል ሰፕላይ ዲማንዱ እንትን አይደለም፣ ኢኩሊብሪየም ላይ አይደለም ያለው። የአቅርቦቱ ልክ በዲማንዱ መሰረት እንዳልሆነ የእኛ ጥናትም ያሳያል። በተለይ የግብርና ምርቶች በሚፈለገው መጠን በነፍስ ወከፍ ተፈላጊው መጠን እየሆኑ አይደለም። ረዘም ላለ ጊዜ ምናልባትም ከ2000 14 ብላን በፈረንጅ ውስጥ ጀምሮ እየቀነሰ
በዋናነት ግን የሀገሪቱ ሰላም ማረጋጋት አስፈላጊ እንደሆነ ነው ኢኮኖሚስቱ የሚናገሩት።
ለምሳሌ ግጭትና ለመረጋጋቱ የተመረተው ምርት ካለ ከተመረተበት ወደ ፈላጊው ጋር በሰላም እንዳይሄድ ቢሄድም ተጨማሪ ወጪ ጨምሮ እንዲሄድ አደረገው አንዱ ይሄ ነው። ሌላኛው ደግሞ አንዳንድ መሰረታዊ ሸቀጦች የምርታቸው ደግሞ በጣም እየቀነሰ መጠን ማለት ነው የምርታቸው መጠን በጣም እንዲቀንስ ተደርጓል። አንዳንዱም መንግስት በሚያደርጋቸው ጣልቃ ገቦች በተወሰነ መልኩ ሊቀንስ ይችላል። ለምሳሌ የስንዴን ምርት ብትወስድ የሩዝ ምርት ብትወስድ at the expense of ሽንኩርትና ድንች ሊሆን ይችላል የሚመረተው። ያ ከሆነ ደግሞ የነዛን ምርቶች ቀንሶ ነው ሌላኛው ምርት ሊጨምር የሚችለው። ያም አንዱ ሊሆን ይችላል። የቋናነት የአቅርቦትና ፍላጎት አለመጣጣም ነው። በተወሰነ መልኩ የመሃል ተፋሪዎች የሚያደላላ ተርካገብነት በትንሹም ቢሆን አለ።
በድሬዳዋ ዩኒቨርሲቲ የመጣና ሀብት ትምህርት ክፍል ባልደረባ የሆኑት አቶ ሁለምን አይታደሰም የጸጥታ ችግሮች መቅረፍና የመንገድ ደህንነት ማረጋጋት አስፈላጊ ነው ይላሉ።
አሁን ያለው ሰላምና መረጋጋት የሰላምና መረጋጋት እጦት በተለይም ክልልና ኦሮሚያ ክልል ላይ አንዳንድ ቦታዎች ላይ ያለው ከሰላም ጋር የተገናኘ ጉዳይ ነው። አድሚስ የግብርና ምርት በስፋት የሚመረትባቸው ስፔሻሊ ለሚጤፍ ሽንኩርትም ትማትም ሌሎችም ነገሮች በእኛ ኤሪያዎች ላይ ነው በስፋት የሚመረቱበትን አካባቢ ከመሆኑ አንጻር ለማምረት ምቹ ሁኔታዎች ካለመኖር ጋር ተያይዞ ነው እነኝም እንደ ምክንያት ላነሳ የምችለው በዋናነት ማለት ነው። ሌላው ዓለም አቀፍ ሁኔታዎችንም ስናይ የዓለም አቀፍ ገበያ ላይ የነዳጅ ጭማሪ ያለበት ከፍተኛ ሁኔታ ያ የነዳጅ ጭማሪ ደግሞ እንግዲህ እንዳየኸው በሀገራችን ኢኮኖሚ ላይም ያው ያመጣው ጫና አለ። ሌላው ሶሻል ፖይንት ላይ ላነሳ የምሞክረው ምንድነው የደህንነት ጉዳይ ስፔሻሊ አሁን ያለው መንገድ ላይ ያለው ስጋትም አንዱ ሊሆን ይችላል።
ሁለቱም የምጣኔ ሀብት ባለሙያዎች የጸጥታ ሁኔታ አሁን ባለው አያያዝ ከቀጠለ ችግሩ ሊባባስ ይችል እንደሆነ እንጂ አይሻሻልም ይላሉ። በመፍትሄነትም ጸጥታው ለመስራት እንዳለበት ነው ባለሙያዎቹ የሚመክሩት።
የአቅርቦትና ፍላጎት ችግር አለ። አዎ እሱን ማየት፣ ከውጭ የሚመጣ ኢንፍሌሽን ይኖራል እሱንም ማየት፣ የመሀል ሰፋሪዎች ወይም ደላሎቹ ጣልቃ ገብነት ይኖራል እሱንም ማየት፣ የዲቫሉዌሽኑ የራሱ ኢምፓክት አለ እሱንም ማየት ይኖርበታል። መንግስት ከእሱም ጋር መሰራት ይኖርበታል። ከዛ ውጪ ደግሞ ሰላማዊ እንቅስቃሴ በተለይ በዋናን ከመንግስትና ከመንግስት የሚጠበቅ ነው። ይሄ ደግሞ ማንም ሌላ ተቋም ወይም ሌላ ባለሀብቶች ሊሰሩት የማይችሉት ስለሚሆን ማለት ነው። እና ሰላማዊ እንቅስቃሴውን ማምጣት ወይም ማስፈን፣ ከዛም በኋላ ምርቶች የሚመረቱ ይመረታሉ፣ የተመረቱም ደግሞ ወደ ተጠቃሚው እንዲደርሱ ያስችላቸዋል። ይሄ ሲደረግና በእነዚህ ዙሪያዎች መሰራት አለባቸው።
ብሔራዊ ባንክ የማክሮ ኢኮኖሚ አጠቃላይ ሀገሪቱ መጣኔ ሀብት ማሻሻያ በማድረግ የዋጋ ንረቱን ለመቀነስ ማቀዱን የሚናገሩት ዶክተር አረጋ ይህ ማሳካት ከቻለ ጠቃሚ ነው ይላሉ። በኢትዮጵያ ለተከታታይ ዓመታት ሲንር የቆየው የምርቶችና አገልግሎቶች ዋጋ ዘንድሮ የጨመረበት መጠን ካለፈው ዓመት አንጻር የቀነሰ ቢሆንም ቅናሹ ግን ግንባታን በመሳሰሉ ዘርፎች እየተገኘ እንጂ የምግብ ውጤቶች ላይ የሚታየው ጭማሪ አሁንም እየቀጠለ መሆኑን የመካላ ስታትስ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ቀጣዩ ዘገባችን ዲሞክራሲ በተግባር ይሆናል። ከዓለም ሕዝብ ግማሽ የሚሆነው እንደ አውሮፓ አቆጣጠር በ2024 ድምጽ ይሰጣል። እሱን የሚቃኝ ይሆናል። አሁን ወደዚያው እንለፍ። አዲስ በጀመርነው የአውሮፓውያኑ 2024 ዓመተ ምህረት በመላው ዓለም 4 ቢሊዮን ሰዎች ወደ ምርጫ ጣቢያ በማቅናት ድምጻቸውን ይሰጣሉ። ይህ ከዓለም ሕዝብ ውስጥ ግማሽ ያሉ ሲሆን ዲሞክራሲያዊ ነን የሚሉ አስተዳደሮችም የሚፈተኑበት ይሆናል። የቪኦኤው ሄንሪ ሪጅዌል እንደዘገበው የምርጫ ውጤቶች በዓለም ፖለቲካ ላይ ለመጪዎቹ በርካታ ዓመታት ተጽዕኖ ይኖራቸዋል። እንግዱ ወልዴ እንደሚከተለው ያቀርበዋል።
ሼክ ሐሲና ባለፈው ቅዳሜ በባንግላዴሽ ለአምስተኛ ጊዜ የጠቅላይ ሚኒስትርነቱን ቦታ አሸንፈዋል። በዓመቱ በመላው ዓለም በተከታታይ ከሚደረጉት ምርጫዎች የመጀመሪያው መሆኑ ነው። ታይዋን በመጪው ቅዳሜ ፕሬዚደንታዊ ምርጫ ታካሄዳለች። ቻይና ደሴቲቱን ታይዋን በኃይል እንደምትቀላቅል በመዛት ላይ በመሆኗ ምርጫው ላይ ጥላ ጥልቷል። በሕዝብ አስተያየት መመዘኛ የገዢው ዲሞክራሲያዊ ተራማጅ ፓርቲ መሪ እጩ የሆኑት ዊልያም ላይ እንደሚሉት በዚህ ምርጫ ታይዋናውያን የሚመርጡት መሪያቸውን ብቻ አይደለም።
We are not only choosing Taiwan's future leaders.
የታይዋንን የወደፊት ዕጣ የሚወስኑ መሪዎችን እየመረጥን ብቻ አይደለም። በኢንዶ-ፓስፊክ ሰላምና መረጋጋት ጉዳይ ላይም እየወሰን ነው። ልክ ነኝ?
በኢንዶኔዥያ 277 ሚሊዮን ህዝቧን የሚመራ ፕሬዝዳንት በመጪው ወር ይመረጣል። ምርጫው በዓለም በአንድ ቀን ውስጥ በብዛት የተሰጠ ድምጽ የሚመዘገብበት ይሆናል። እንዲሁ በመጪው ወር ፓኪስታን የፓርላማ ምርጫ ታካሂዳለች። የተቃዋሚው መሪና የቀድሞው ጠቅላይ ሚኒስትር ኢምራን ካን በእስር ላይ ይገኛሉ። የመንግስትን ሚስጥር አውጥተዋል የሚል ክስ ቢቀርብባቸውም እርሳቸው ያስተባብላሉ። በመጋቢት ደግሞ ሩሲያውያን ፕሬዝዳንታዊ ምርጫ ያደርጋሉ። በስልጣን ላይ ያሉት ቭላድሚር ፑቲን እንደሚያሸንፉ የተረጋገጠ ጉዳይ እንደሆነ ይነገራል። ኢያን ቦንድ ሴንተር ፎር ዩሮፒያን ሪፎርም የተሰኘው ተቋም አባል ናቸው።
He has control of all of the administrative machinery.
ሁሉንም ያስተዳደር ከኖች በቁጥጥራቸው ስር አድርገዋል። እናም በመጪው ምርጫ ከፍተኛ የበላይነት ያለው ድምጽ ያገኛሉ። ተጨማሪ የፑቲን አስተዳደር ቢያንስ እስከ 2030 ለ6 አመታት እናያለን።
በዓለም ትልቋ ዲሞክራሲ በመባል የምትታወቀው ህንድ ሚያዝያ ላይ የፓርላማ ምርጫ ይኖራታል። በጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው ባራቲያ ጃናታ ፓርቲ ወይም በመጻሩ ቢጄ በመባል የሚታወቀው ፓርቲ በህዝብ አስተያየት መሰረት ከፊት እየመራ ነው። ፑሽፕ ሻራፍ በፖለቲካ ጉዳዮች ላይ በማተኮር የሚሰራ ህንዳዊ ጋዜጠኛ ነው።
These are very significant elections because there
እነዚህ ወሳኝ ምርጫዎች ናቸው። ምክንያቱም ግልጽ የሆኑ ሁለት ሐሳቦች ለምርጫ ተቀምጠዋል። አንዱ ቢጄፒ የሚያካሂደውና ሶችን በጎሳ ክፍል የሚያዩ ሲሆን፣ በሌላ በኩል ደግሞ ቢጄፒ በብሔራዊ ደህንነት ላይ ይበልጥ ያተኩራል የሚለው ነው።
በፈረንጆቹ ሰኔ 2 በሜክሲኮ ፕሬዝዳንታዊ ምርጫ ይካሄዳል። ታሪካዊ እንደሚሆንም ይጠበቃል። በህዝብ አስተያየት ጥናት ላይ የተሰማሩት ፓትሪሲዮ ሞሬሎስ
It is also a historic event because of the possibility
ታሪካዊ ክስተት ነው የሚሆነው። ለመጀመሪያ ጊዜ ሜክሲኮ የሴት መሪ ሊኖራት ይችላል።
የአውሮፓ ህብረትም በሰኔ ወር የፓርላማ ምርጫ ያደርጋል። የፓርላማው አባላት ግማሽ ቢሊዮን የሚሆን ህዝብ ይወክላሉ። ምርጫው የሚካሄደው በአውሮፓ ለቀኝ ዘመም ህዝባዊ ፓርቲዎች የሚሰጠው ድጋፍ እየጨመረ ባለበት ወቅት ነው። እንግሊዝ ደግሞ አመቱ ከመገባደዱ ቀደም ብላ ምርጫ ታካሂዳለች። የሰራተኛ ፓርቲው መሪ ኪር ስታርመር ለ14 ዓመት በስልጣን ላይ የቆየውን የወግ አጥባቂ ፓርቲ ያስወግዳሉ ተብሎ ይጠበቃል። ህዳር 5 ቀን አሜሪካውያን ወደ ምርጫ ጣቢያ ያመራሉ። ለጆ ባይደን ሁለተኛ የስልጣን ዘመን ያጎናጽፋሉ፣ አሊያም የሪፐብሊካኑ ፓርቲን ይወክላሉ ተብሎ የሚጠበቁትን ዶናልድ ትራምፕ ወደ ነጩ ቤተ መንግሥት ይመልሳሉ። ሁለቱም ውጤቶች ዓለም አቀፍ አንድምታ እንዳላቸው እየተነገረ ነው። አናንድ ሜኖን በለንደን በሚገኘው ኪንግስ ካሌጅ የዓለም አቀፍ ፖለቲካ ፕሮፌሰር ሲሆኑ የትራምፕ መመረጥ ለኔቶ አደገኛ ይሆናል የሚል ስጋት እንዳለ ይናገራሉ።
እንደ አውሮፓ ህብረት ካየነው ዶናልድ ትራምፕ ኔቶ ሊያዳክሙ ይችላሉ የሚሉ ስጋቶች አሉ።
በመጪው አንድ ዓመት ድምፅ ሰጪዎች ከዚህ በፊት ታይቶ በማያውቅ መጠን የዲሞክራሲ መብት የሰጣቸውን ኃይል እንደሚጠቀሙ ይጠበቃል። ውጤቱም ለመጪዎቹ በርካታ ዓመታት ተጽዕኖ ይኖረዋል።
አሁን ደግሞ ቀጣዩ ሴቶችና ቤተሰብ ይሆናል። ከመወለጃ ቀናቸው ቀድመው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገኛቸው እናቶች አንድ ገባሬ ሰናይ ተቋም ለመመስረት ሲነሳሱ ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናት ጥቂቶች እንዳልሆኑ አስተዋሉ። እነኚህ እናቶች ልጆቻቸው ለአቅመ ትምህርት ሲደርሱ እንደ ኩዮቻቸው ወደ መዋለ ህጻናት እንዲገቡ በፈለጉበት ወቅት ተቀባይ አጥተው ያጋጠማቸው እንግልት የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገው ይናገራሉ። በአዲስ አበባ ልጆቻቸውን ለማስመዝገብ በሄዱባቸው ትምህርት ቤቶች በሙሉ ከ8 ዓመት ዕድሜ በፊት ሊቀበላቸው የሚችል ተቋም አለመኖሩን ያስተዋሉት 7 እናቶች ታዲያ ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት በማለት የመጀመሪያውን መዋለ ህጻናት በ2015 ዓ.ም ለመክፈት በቅተዋል። በተለያዩ ሙያዎች የተሰማሩት እነኚህ እናቶች ከበጎ ፈቃደኞችና ከግብረሰናይ ተቋማት በሚያገኙት ድጋፍ አማካይነት ቤት በመከራየት የልዩ ፍላጎት መምህራንን ለመቅጠር ችለዋል። ሆኖም በየቤታቸው የተቀመጡ የክሉ ተጠቂ ህጻናት ጥቂት እንዳልሆኑ የገለጹት መስራቾቹ ትምህርት ቤቱን እንደሚፈልገው አስፋፍተው የመቀበል አቅም እንደሌላቸው ለአሜሪካ ድምጽ ገልጸዋል። ኤደን ገረመው ከመስራቾቹ መካከል ሁለቱን አነጋግራለች። በሴቶችና ቤተሰብ ቀጥሎ ይቀርባል።
ሳራ ወልዴና ሰናይት ዮሐና ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚጋሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐና ወርቅ፣
ያው መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢው እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ያው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው፣ እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደው ምን አለ ወደ ውጭ ስፖንሰር ሰርም ያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ፣ በቃ አህለ ከአንደን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው እኛ እኮ ሄደን ነበር እንደዚህ እንደዚህ ብለን የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። ከዛ ተመልሼ ሳስበው አሁን ልጅ ማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለው ነገር መዋል አለበት፣ እውነት ነው። መጫወት አለበት፣ ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እንዴት ነው ምናምን ስልናቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ይችላሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው። ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካካት ጀምረዋል ብዙዎቹ። እንዲያውም ደህና የሚመንትን የሚሉ የሚችሉም ልጆች አሉ። እነሳሚም እድሜ ከፍ ያሉ ይችላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድሞ በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ ያው ሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ያው ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውረር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴም ሞክሬያለሁ፣ ግን የምችለውን ህክምናም አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲናው ተለጥፎለት ትንሽውን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት ድርጅትን መስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ቪዥን ማየት የተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላች ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን። ከነሱ ጋር ተገናኝተን ምንድነው ያወራነው ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። የሚመቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምንሰራው። እኔ ራሴ ትሬድ መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ሁለት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ። አሁን በተለይ ብሬንን አሁን ከነሳሚ ነው አሁን እኛም እየሰማን እንደገና የአንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ። ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆች አቅም አዲስ አበባ ወደ ጀሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ክራይ እና የአስተማሪ ደሞዝ ነው የሚሸፍንልን ካገኘን እንደው መንግስትን ቢያየን ብለን የምናስበው። የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትን ቢተባበረን ከዚህ ወጪ ቢገላግለን። እኛ አሁን ሄደክ የሆነብን ራስ ምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህንን ነው እየፈራን ያለነው። የኢትዮጵያ ህዝብ እንዲሰሙ የምንፈልገው ይህንን።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐና ወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራዕይ እንግዲህ አሁን እኛ የምናስበው ልጆቻችንን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቶ ወለዱ ለተባሉ እናቶችን በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች እየተጠናቀቁ ነው። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብራን ኃይሉ ናት። ዋና አዘጋጅ ቆንጅት ታየ፣ እንዲሁም የፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። በተጨማሪም በምስል ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን አምሽተዋል። ስትከታተሉት የቆያችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ራዲዮ ነው። ዝግጅቶቻችንን በየዕለቱ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። በፕሮግራማችን ላይ ያላችሁንም አስተያየቶች አድርሱን። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ።